ባለፈው ሳምንት ማክሰኞ መስከረም 19/2013 ዓመተ ምህረት ከዚህ ዓለም በሞት የተለዩት አንጋፋው የአደባባዩ ምሁር ፕሮፌሰር መስፍን ወልደ ማርያም ለፍትህ መስፍን ጠንካራ አቋም ያላቸው የማህበረሰብ ጠበቃ ነበሩ ሲሉ ባለሙያዎችና የቅርብ ሰዎች ያስታውሷቸዋል። ጥልቅ የሀገር ፍቅር ስሜት የነበራቸው እውነተኛ ኢትዮጵያዊ ብሔርተኛ ያሏቸውም አሉ። ፕሮፌሰር መስፍን ወልደ ማርያምና በኢትዮጵያ ታሪክ የሚኖራቸው ስፍራ ከጣው ዝግጅት ረጅሙን የህይወት ጉዟቸውን በመጠኑ ይዳስሳል። እስክንድር ፍሬው የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ መስራች ፕሮፌሰር መስፍን ወልደ ማርያም ወዳጆችን አነጋግሮ ያስተናዳው ዘገባ ቀጥሎ ይቀርባል።
አንጋፋው የሰባይ መጥፋጋይ የታሪክ ተመራማሪና ፖለቲከኛ ፕሮፌሰር መስፍን ወልደ ማርያም አርፈዋል። አገር ወዳዱ ኢትዮጵያዊ እስከ ወዲያኛው አሸልበዋል። የሳቸው ህልፈት ግን በፖለቲካ ምነታቸው የሚስማሙም ሆነ የማይስማሙ ሰዎችን በተመሳሳይ ተውስታ የሐዘን ድባብ ውስጥ ከቷል። ዋርካው ወደቀ ብለዋል ሐዘናቸውን በማህበራዊ ትስስር ድረገጾች የገለጹ በርካቶች። አንጋፋነታቸውን አገር ወዳድነታቸውን ለማስተዋወስ ከኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ እስከ ጠቅላይ ሚኒስትር አብይ አህመድ ስከሌሎች ፖለቲከኞችና ምሁራን ድረስም ሐዘናቸውን ገልጸዋል። የሐሳብ ለይልና ምልክት የሰላማዊ ትግል አራያ ላመኑበት ነገር እስከ መጨረሻው ሞጋጭ ላመኑበት እውነት ብቻ የሚቆሙ ሲሉ ነው ጠቅላይ ሚኒስትር አብይ አህመድ ገለጿቸው። ፕሮፌሰር መስፍንን በተለያዩ የህይወት ፈርጆች የሚያስታውሷቸው በቅርብ የሚያውቋቸው ሰዎችም ይህንን አገላለጽ ነው የሚያጠናክሩት። ከዩናይትድ ስቴትስ በስልክ ያነጋገርኳቸው አንጋፋው የቋንቋ የስነ ጽሑፍ የታሪክና የስነ መለኮት ሊቅ ፕሮፌሰር ጌታቸው ኃይሌ ደግሞ እንደዚህ አይነቱን ሐሳብ ካንጸባረቁት አንዱ ናቸው። ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ጀምሮ የፕሮፌሰር መስፍን የቅርብ ወዳጅና የሥራ ባልደረባ የነበሩት ፕሮፌሰር ጌታቸው እንዳሉት መስፍን ላመኑበት የኖሩና ኢትዮጵያን ከልባቸው የሚወዱ ነበሩ።
ፕሮፌሰር መስፍን ለኔ ኢትዮጵያ ነው። ኢትዮጵያ ፐርሰናላይዝድ ሆኗል በኢትዮጵያዊነት እና ማን ነው ስትለኝ መስፍን ሲሉኝ ኢትዮጵያ ማለት ነው። እና ከብዙ ጊዜ ጀምሮ አብረን ሰርተናል። በዩኒቨርሲቲ ውስጥ በተለየ በማህበርም በግለሰብም እርስ በርሳችንም በመገባበዝ እና ከስራ ውጪ በመነታረቅ ብዙ ጊዜ አብረን ኖረናል። የምንስማማበትም የማንስማማበትም ይኖራል ስንጀምር፣ በመጨረሻ ግን ተስማምተን ነው የምንለያየው። ስለዚህ መስፍን ሁልጊዜም ኢትዮጵያ ነች እንጂ ሌላ ነገር በአእምሮ ውስጥ ስለ ልጆቹም ብዙ ያስብ እንደሆነ አላውቅም። ምንም ቢሆን አባት ነው እና ስለ ልጆቹ ማሰቡ ቤተሰቡ ማሰቡ አይቀርም በግምት ነው የምለው። ነገር ግን በዕለታዊ ህይወቱ ላይ ኢትዮጵያ ነች እና ኢትዮጵያ ትልቅ ሰው አጥታለች። የሚጠቀም እግዚአብሔር ከመቼም የማይቻለው ነገር የለም እና ሊተካ ይችል ይሆናል እንጂ ለጊዜው ግን የሚጠቃ ሰው አይደለም። መስፍን ብዙ ጊዜ ራሱን የኢትዮጵያን ታሪክ ለማስተማርም ሆነ ለመናገር ሙሉ ችሎታ ያለው ሰው ነው። ችሎታ ችሎታ ብቻ ሳይሆን ፍላጎቱም ነው። እዚህ የሚጽፋቸው ጽሁፎች ሁሉ የሚያስታዩት ኢትዮጵያዊነቱንና በኢትዮጵያ ማሰቡን ነው እና የመስፍን ነገር ሲነሳ ማንም ሰው ቢሆን የሚያውቀው እንባ ያንቀዋል። ስለዚህ የምናገረው ምንም በብዙ ጥረት ነው።
በ1922 ዓመተ ምህረት ነው መስፍን አዲስ አበባ 6 ኪሎ አካባቢ የተወለዱት። የቀለም ትምህርታቸውን በአምስት ዓመታቸው በቤተ ክህነት የተከታተሉት መስፍን በተፈሪ መኮንን ደግሞ የአንደኛና የሁለተኛ ደረጃ ትምህርታቸውን ተከታትለዋል። ወደ ህንድ ሀገር በማቀናት ደግሞ በ1949 በጂኦግራፊ የመጀመሪያ ዲግሪያቸውን አግኝተዋል። ለሀገራቸው ጠንክሮ በመስራት ለኢትዮጵያ ጉዳይ በመሟገት መታወቅ የጀመሩትም በተለይ በዩኒቨርሲቲ መምህርነት በመስራት ላይ እንዳሉ ነው። የቅርብ ወዳጅና ባልደረባቸው የነበሩት ፕሮፌሰር ጌታቸው ኃይሌ የዚያን ጊዜውን መስፍን ያስታውሳሉ።
መስፍን አንድ የሚናገረው ነገር አለ። ሁልጊዜ እውነተኛ የሚወጣው ሀሳብ ሲጋጭ ነው። አንድ ሰው የተናገረው ሀሳብ በሌላው ተቃውሞ ሲገጥመውና ያ ሲተች እውነተኛ የሚወጣው ሀሳብ ሲፋጭ ነው የሚለው ቃሉን የሚናገረው እና የተፋጨ እሳት እንደሚወጣው እንደዚሁ የተፋጨ እውነቱ ይወጣል። ለሀገር የሚጠቅም ስራ ይሰጣል እና ይሄ አንዱ ትልቁ የመስፍን አስተዋጽኦ ነው።
እርሶ በአንድ አፍታ ላውጋችሁ በተሰኘው መጽሐፎት ላይ ስለ 1966ቱም ድርቅ አንስተው ሲጽፉ እንግዲህ በኢትዮጵያ ውስጥ ያንን ረሃብ ያጋለጠው ዮናታን ዲምቢልቢ የተባለ ጋዜጠኛ ነው የሚሉ አረዳዶች አሉ። እርሶ ግን ዮናታን ዲምቢልቢ ሳይሆን የወሎን ረሃብ ያወጣው የመስፍን ወልደ ማርያም ጥረት ነው የሚል ሐሳብ አንጸባርቀዋል። ምን ለማለት ፈልገው ነው? እስቲ ይሄን ያፈረዱኝ።
ድርቅ ኢትዮጵያ ውስጥ አምጣቱ መጀመሪያ ያስታወቀው ለነገር ፕሮፌሰር መስፍን ነው እና ብዙዎች ችግረኞች እስከ ኮተቤ ድረስ መጥተው ከወሎ እስከ ኮተቤ ድረስ መጥተው የፈሰሱ አሉና ሄደን እናያቸው ብሎ አብረን ሄደን አይተናቸው እውነቱን ችግር መኖሩን ለመጀመሪያ ጊዜ ያወቅነው አንድ ጊዜ ነው እና በዚህ ምክንያት ምን እናድርግ ብለን ስንነጋገር የዩኒቨርሲቲው መምህራን ያሉ ምን እናድርግ ብለን ስንነጋገር ሄደን አይተን የሆነውን ሪፖርት እናድርግ፣ ከዚያ ለመንግስትም እናስታውቃለን፣ የዓለም ድርጅትም ሊረዳን ይችላል የሚል ሀሳብ አመጣ። እኔ ደግሞ እንዳጋጣሚ የዓለም አብያተ ክርስቲያናት የኢትዮጵያ ቤተክርስቲያን ወክዬ እዚያ አባል ነበርኩ እና እዚያ ስብሰባ ላይ አነሳሁት ጉዳዩን። በጊዜው ደርሶ ሪፖርት ማምጫ የሚያህል ገንዘብ እንስጣችኋሉ። ያንን ይዘን መጥተን ሴስና ተከራይተን ወደ ወሎ እስከ ባቲ ድረስ ወርደን
ምን ተከራይተን ያሉኝ ፕሮፌሰር
ሴስና ትንሹ አይሮፕላን እሷን ተከራይተን ሄድን። ምክንያቱም በመኪና ብንሄድ አስተማሪዎች ነን፣ ጊዜ እንፈጃለን። ስለዚህ አርብ ሄደን እሁድ ማታ ተመለስን፣ የሚያስፈልገውን ሁሉ አይተን እና ያንን አይተን ተማሪዎች ያንን ሲያዩ በቃ ክፍል አንገባም እየተራባሉ፣ በዚያን ጊዜ ቁርሳቸውን መስጠት ጀመሩ። እኛም ደሞዛችንን መስጠት ጀመር እና ያ ሪፖርት ወዲያው አጣድፍ የጽፌ ሪፖርቱን በተን ነው እና አብረውን የነበሩት ወሎ ድረስ ሄደው የነበሩት አብርሃም ደሞዝ፣ ዶክተር አብርሃም ደሞዝ፣ አሉላ አባተ፣ እኔ ሶስታችን ነበር። ሪፖርቱን ግን የጻፉት እኔ ነኝ። ከዚያ ያ ሪፖርት ተበተነ። ተማሪዎቹ ወደ ተለያየ ቋንቋ ተረጎሙት። እንግሊዞች ሀገርም ወደ እንግሊዝኛ ተርጉሞ ልጆቹ እዚያ ሲበትኑ ዮናታን የሚባል ወደ ኢትዮጵያ መጥቶ ሪፖርት አወጣ። እንግዲህ ያንን እሱ አወጣው ነው የተባለው። እርግጥ ነው በህዝብ ያሰማው ቪዲዮ ሆኖ ሰው በአይን እንዲያይ ያደረገው ያስደነገጠው ሁልጊዜም ስዕል ነው። ጽሁፍና ስዕል አንድ አይነት አይደሉም። የኛ ተጽዕኖ የለውም ነበር፣ የእሱ ግን ፈጥበቦ ከግራ ስለሆነ ተጽዕኖ ነበረው። ያን ጊዜ እንግዲህ በሱ ስም ወጣ ነገሩ። እኛም ወደነዋል።
የቅርብ ሰዎቻቸው እንደሚሉት የሚያውቋቸው እንደሚገልጹት በአስከፊው የወሎ ድርቅ ጊዜ የታየው የመስፍን ጥረት ለወገን ካላቸው ተቆርቋሪነት መገለጫዎች አንዱ ብቻ ነው። የአስተዋጽኦአቸው ሌሎች መልኮችን ይዞ መቀጠሉንም ነው የሚያስረዱት። በአገራቸው ጉዳይ መጻፍ፣ መናገር፣ መከራከር የመስፍን መገለጫዎች ተብለው ታወቁ ይላሉ እነዚሁ የቅርብ ሰዎች። ይህንን ጥረታቸውን ተቋማዊ መልክ ያስያዙበትን አጋጣሚ የሚያስታውሳሉ። በ1984 ዓ.ም ከአጋሮቻቸው ጋር በመሆን የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉን ሲያቋቁሙ፣ በዚህ ተቋም ውስጥ የሰሩት የቅርብ ሰው አቶ የኔ መንግስት ለምሴ የኢሰመጉንና የመስፍንን ራዕይ ያብራራሉ።
የኢትዮጵያ ኢትዮጵያ ህዝብ ነጻነቱን እንዲጎናጸፍ ዲሞክራሲያዊ የነጭ ሀገር እንድትገነባ ሁሉም የተለያዩ ያው እንደሚታወቀው የተለያዩ ብሔረሰቦች የሚኖሩበት ሀገር የብሔረሰቦች ሙዚየም ሀገር እንደመሆኗ መጠን እያንዳንዱ ዜጋ በህግ እኩል እንዲታይ እያንዳንዱ ዜጋ ብሔረሰቡን፣ ሃይማኖት፣ ጾታውን ሳይመለከት እያንዳንዱ ሰው በህግ እኩል የሚታይበትን እኩል የሚታይበትን ሁኔታ መፍጠር ነው። ይህንን ግንዛቤ ህብረተሰቡም እንዲያገኝ መንግስት ይህንን እንዲፈጥር እገዛ ለማድረግ ነው እና መንግስት በተረዳው መልኩ ሳይሆን የሰመጉ ሲቋቋም ለመንግስት ሳይከፈለው በነፃ ምክር የሚሰጥ የተደረገውን ሪፖርት የሚያደርግ የመንግስት አጋር ነው። በዚያ መልክ መንግስት ባይመለከተው እና እሳቸው በጓደኝነትም በአባልነትም የሚመለምሉትን የሰመጉ አባል ሮል ሞዴሉ እሳቸው ናቸው።
ፕሮፌሰር መስፍን ወልደ ማርያም ከዚህ ዓለም በሞት መለየት ሐዘናቸውን ከገለጹት ተቋማት አንዱ የኢትዮጵያ ሰብአዊ መብት ኮሚሽን ነው። ፕሮፌሰር መስፍንን ፈርቀዳጅ የሰብአዊ መብት ተሟጋጅ ሲል የገለጸው የዚህ ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ተከታዩም ብለዋል።
ፕሮፌሰር መስፍን በጣም አንጋፋ የፖለቲካ ምሁር፣ አስተማሪ፣ ሀገር ወዳድ ኢትዮጵያዊ ናቸው። በተለይ ለኛ በሰብአዊ መብት ስራ ላለን ሰዎች ደግሞ ከሁሉም በላይ እጅግ አንጋፋ የሰብአዊ መብት ተሟጋች እና ታጋይ ናቸው። ለዚህም ነው የኢትዮጵያ ሰብአዊ መብት ታጋይ ጀግና ሆነው ይታወሳሉ ብለን የገለጽ ነው እና ከኔ ጋር በተያያዘም እንዳነሳው ፕሮፌሰር መስፍንን ወይም ብዙዎቻችን በአፍቅሮት ቃል ጋሽ መስፍን ነው የምንላቸው የማስታውሳቸው እና የማውቃቸው በጣም ረጅም አመት ነው። በተለይ የኢትዮጵያ ሰብአዊ መብቶች ጉባኤን አንዱ መስራች አባል ሆነው ከመሰረቱበት ጊዜ ጀምሮ ማለት ነው። ስለሆነም በኢትዮጵያ የሰብአዊ መብት ታሪክ ውስጥ የሰብአዊ መብት ስራን በማስጀመር የመጀመሪያው ናቸው። በስራውን በማስጀመር ብቻ ሳይሆን ከዛ ለረጅም አመታትም በመምራት ብዙ አስተዋጽኦ አድርገዋል። በእነዚህ ሁሉ ረጅም አመታት ባደረጉት አስተዋጽኦ ምንድን ነው መልእክቱ ለእናንተ ላልከው፣ እኔ እንደሚመስለኝ ፕሮፌሰር መስፍን እንደው የጽናት ምልክት ናቸው። የአላማ ቁርጠኝነት ምልክት ናቸው። የሀገር ፍቅርና መውደድ ምልክት ናቸው። እድሜያቸውን ሙሉ ጊዜያቸውን፣ እውቀታቸውን፣ ሀሳባቸውን ለሀገራቸው ለወገናቸው ፍቅር ሲያስቡ ሲጨነቁ ሲኖሩ ያለፉ ሰው ናቸው እና ለሌላ ጥቅም ለሌላ አለማዊ ንብረት፣ ሀብት፣ ዝና የኖሩ ሰው ሳይሆኑ ለሀገራቸው ፍቅር ላገልባቸው ደህንነት ሲያስቡ ሲጨነቁ ሲሞግቱ የነበሩ ሰው ናቸው እና ጠንካራ ተምሳሌትነት አላቸው ብዬ አስባለሁ። ለዓላማ ጽናት፣ ያለ ፍርሃት ለሰብአዊ መብት ስለመሟገት፣ ስለ ሀገር ፍቅር መውደድ፣ ስለ ሀገር ፍቅር ለመኖር ትልቅ ምሳሌ ናቸው። በዚህ ምሳሌያቸው ይታወሳሉ ብዬ አምናለሁ። እስክንድር፣
ከ1997ቱ ምርጫ ዋዜማ ጀምሮ ደግሞ ፕሮፌሰር መስፍን ወልደ ማርያም ለአጭር ጊዜም ቢሆን የፖለቲካ ፓርቲ አባል ሆነው ነበር። የፖለቲካ ፓርቲ ተሳትፏቸውም ግን ከዋናው የህይወት ተልኳቸው ጋር እየተገናኘ እንደነበር በቅርብ የሚያውቋቸው ተናግረዋል። የዚያን ጊዜው የቀስተ ደመና ፓርቲ መስራችና ሊቀመንበር እንደዚሁም የቅንጅት አመራር አባል ፕሮፌሰር ብርሃኑ ነጋ የሚያብራሩት ይህንኑ ነው።
ፕሮፌሰር መስፍን አንድ ዳይሜንሽናል ሰው አይደለም። በጣም በተለያዩ ነገሮች ውስጥ ተሳትፏል። እንደ ጂኦግራፊ ሞር በኢትዮጵያ ጉዳይ ላይ በጣም ብዙ የምርምር ስራዎች የሰራ ሰው እንደሆነ ይታወቃል። በሰብአዊ መብቶች ዙሪያ ሰርቷል። የሰመጉ መስራች እንደሆነ ይታወቃል። በስራ አስኪያጅነትም ለረጅም ጊዜ አገልግሏል። እዛ ፖለቲካ ውስጥ እንኳን ፖለቲከኛነቱ እንኳን ከሰብአዊ መብት እንትኑ ጋር የተያያዘ ነው እንጂ አሰች የፖለቲካ እንትን ብዙ ፍላጎት ነበረው ለማለት ያስቸግራል። ግን እንዳልከው ምርጫ 97 ጊዜም ተሳትፏል። ቀስተ ደመናን አብረን ነው የፈጠር ነው። ግን እሱንም ያየ የነበረው እንደ ፖለቲካ ውስጥ ገብቶ እንትን ለማድረግ ሳይሆን ታስታውስ እንደሆነ ከቅንጅትም ከገባ በኋላ ለምርጫ ውድድርም መግባት ስላልፈለገ አልተወዳደረም። ግን የፖለቲካ ተሳትፎ ነበረው። ግን በዚህ እንደው ፖለቲከኛ ነው በሚባል ደረጃ አይደለም ለማለት ነው። እነኝን ሁሉ ደምረህ ቀንሰህ እንደው ለእኔ ነው ከዛም በላይ ነው። አክቹዋሊ የኢትዮጵያ ሰራተኞች ማህበር ሲመሰረት ከመሰረቱት እንዲመሰረት ትልቅ አስተዋጽኦ ካደረጉት ሰዎች ውስጥ ዋናነት የሚጠቀስ ነው። እነኝ ሁሉ ተሳትፎዎች ነበሩት። ግን ከሁሉም እንደው ጎልቶ ሁሉንም አንድ ላይ ሰብስበህ ጎልቶ የሚወጣው እሱን ተመንደነው ብትል ለኢትዮጵያ በጣም የሚጎላት የህዝባዊ ሞር ትምርቱ ነው ከቶን ጭቆታውን ማህበረሰቡን ሶፍክ ነው ብሎ ወደሚያምንበት አቅጣጫ በተለይ ፍትህ በሚመለከት ያለው ጠንካራ እንት ለዳላፕም ለባለስልጣን ስልጣን ለሌለው ሳይሆን ለሁሉም እኩል መሆን አለበት። በተለይ ደግሞ ከምንም በላይ ፍትህ ለዝቅተኛ ደረጃ ላይ ያለ ህብረተሰብ ክፍል ምን ያህል አስፈላጊ እንደሆነ ያምን ነበር፣ በዛም ታክል ነበር። እና የሚያምንባቸውን ነገሮች ያለምንም ፍርሃት፣ ያለምንም መሸማቀቅ፣ ያለምንም አዲስ በሱ ምነት፣ ያለምንም አድሎ ወይም ለገንዘብና ለጥቅም ብሎ ወደኋላ ሳይል ፊት ለፊት ማንም ስልጣን ያለው ይሁን የሌለው ሳይፈራ የሚያምንበትን ነገር በግልጽ መናገር የሚችል የዝቅተኛው ማህበረሰብ ጠበቃ ነበር ማለት ይቻላል። ከዛ አንጻርና ትልቁ ነገር እኔ የሚታየኝ የሱን ትል ለፍትህ ያለው ወገንተኛነት፣ በፍጹም የማያወላዳ ወገንተኛነት እና በመጨረሻም በሱ ደረጃ ካሉ ምሁራን ማታገኘው በተለይ በዛሬ ጊዜ ከምታየው እንትን ለየት ያለ ለሀገሩ ያለው ፍቅር ነው። ኢትዮጵያን በጣም ይወዳል፣ ለኢትዮጵያ ይሳሳል እና እውነተኛ ኢትዮጵያ ብሔረተኛ ማለት ይችላል። እነኚህ ጎልቶ የሚታዩኝ ናቸው ለኔ።
እንግዲህ ፕሮፌሰር ብርሃኑ ከስተርማ ውስጥ አብራችሁ ነበራችሁ። ከከስተርማ መቋቋም በፊትም ሁለታችሁ በተለያዩ እንቅስቃሴዎች ውስጥ ትታዩ ነበር፣ በኋላም በቅንጅት። ያንን እንግዲህ የፖለቲካ ህይወታቸውን ዋዜማውንም ከዛ የገቡበትንም አጋጣሚና እንቅስቃሴያቸውን እንዴት ነው የሚያስታውሱት? እንደ ፖለቲከኛ ምን አይነት ሰው ነበሩ ፕሮፌሰር መስፍን?
በተለይ እንግዲህ ፖለቲካ ውስጥ በመጥለው ያው ከኢህአዴግ ስልጣን ላይ ከወጣበት ጊዜ በኋላና ፖለቲካው በአጠቃላይ ወደ የዘር ፖለቲካ ያመዘነ የሆነ በሚሄድበት ጊዜ በአጠቃላይ የሀገሪቱ ሁኔታ ያስፈራው ነበር። ምናልባት ሁለታችንንም በተወሰነ ደረጃ እዚህ ፖለቲካ ውስጥ እንድንገባ ያደረገን ያኔ ሁለታችን ታስረን በነበረ ጊዜ በዚህ ለዩኒቨርሲቲ ተማሪዎች ንግግር አድርጋችኋል ተብለን በታሰርን ጊዜ አንድ ወር አንድ ላይ እስር ቤት ቆይተን ነበር እና በዛ ጊዜ እስር ቤት ውስጥ በጣም ብዙ የኦሮሞ እስረኞች ነበሩ። ጠባቂዎቹ በሙሉ 90% በሚባል ደረጃ የትግራይ ሰዎች ነበሩ እና በተለይ እነኝህ እስረኞች ኦሮሞ ብሔረተኛ እስረኞች እናንተ ትዝ ይለኛል አንድ ቀን እናንተ ሰብአዊ መብት ትላላችሁ፣ እዚህ በዘር የተነሳ በደልና ጭቆና እየደረሰብን እና ያለው ይሄ ሀገር የዘር ጭቆና ነው ያለበት፣ ይህንን ማስቆም አለብን የሚል አይነት ንግግር ሲናገሩንና እንትን ሲሉን ሁለታችንም እስር ቤት ስንወያይ የምንል የነበረው እንዲህ የሀገር ወዴት እየሄደ ነው? ይሄ በጣም አደገኛ የሆነ የሀገሪቱን አንድነት የሀገሪቱን የህብረተሰቡን አንድነት እንትን የሚያደርግ ነው እና እንዴት ነው ዝም ብለን የምናየው? ይሄንን ነገር አንድ ነገር ማድረግ አለብን በሚል እንደውም በመጪው ምርጫ የተቃዋሚ የፖለቲካ ኃይሎች በጋራ ተባብረው እንደው ትንሽ መገዳደር ቢችሉ እና በኢትዮጵያዊነት ላይ የተመሰረተ በዜግነት ላይ የተመሰረተ ፖለቲካ ወደፊት ሊሄድ የሚችልበትን መንገድ እንትን እንዲያርጉ ማገዝ አለብን በሚል ከዛ ከእስር ቤት ስንወጣ ነው ተቃዋሚ የፖለቲካ ድርጅቶችን በጋራ አብረው እንዲሰሩ ለማድረግ ማወያየት የተጀመርነው። አይ ቲንክ ጥንስሱ እሱ ይመስለኛል። ይሄ ፍርሃት ዛት የአገሪቱ አንድነት የአገሪቱ ሰላም በዘር ላይ በታጠረ ፖለቲካ ወደ አደገኛ ቦታ እየሄደ ነው። ይሄንን ደግሞ መቋቋም ያስፈልጋል። ይሄንን ደግሞ መቋቋም ቻለው በሰላማዊ መንገድ ያሉት የፖለቲካ ድርጅቶች ጠንከር ብለው እንዲታገሉ ማድረግ ሲቻል ነው ራሳቸውን እየከፋፈሉ እንትን ከሚሉ በሚል እንደውም በጋራ አንድ ኮሚቴ ውስጥ ሆነን የተለያዩ የፖለቲካ ፓርቲዎች ለማጠራረብ ስንሰራ ነበር። እሱ አልሆን ሲል ነው እንደውም እንግዲያው እዛ ውስጥ ያሉት አንዳንዶቹ እናንተ ይህን ታስቡ ከሆነ እናንተም ራሳችሁ ፖለቲካ ውስጥ መግባት አለባችሁ ሲሉ ነው ከዛ ቁጭ
ከስተደም ላይ ተቋቋመ።
አዎ ከዛ በኋላ ነው በቃ እንግዲያው ቢያንስ እነሱን አንድ ላይ ለማምጣት ከስተደም ምና መፈጠር አስፈላጊ ከሆነ እሱን እንፍጠርና አንድ ላይ ካደረግን በኋላ ደን ካስፈለገ ከፖለቲካው እንወጣለን ከዛ በኋላ በሚል ወደዛ የተገባው። ስለዚህ ከዛ አንጻር ነው እንደ ፖለቲከኛ ነው ለማለት የሚያስቸግረው። ፖለቲካ ውስጥ በእርግጥ ገብቷል፣ እኔም ገብቻለሁ። የገባንበት ስንገባ የነበረበት ዋናው ግፊት ግን ይሄ አገሪቷ እየሄደችበት ያለው አቅጣጫ አደገኛ የሆነ የዘር ፖለቲካ መንግስታዊ የፖለቲካ እንትን እየሆነ የሄደበት ሁኔታ ላይ እያደር እየደነደነ ከሄደ በጣም አደገኛ ይሆናል። አገሪቱንም ሊከፋፍል ሊበታትናት ከገፋም ወደ እርስ በርስ ጦርነት ሊከፋት ይችላል የሚል ፍርሃት ነው። ከተቻለ እስኪ ፖለቲካ ውስጥ ገብቶ ከሆነ መስተካከል የሚችለው ዛውስተን ድባይ ነገር የመጣው
የሰባይ መብት ተሟጋቹ መስፍን፣ ታሪክ ጸሐፊው መስፍን፣ ተመራማሪው መስፍን፣ ፖለቲከኛው መስፍን ዛሬ በህይወት የሉም። በተወለዱ በ91 ዓመታቸው ከዚህ ዓለም በሞት ተለይተዋል። ትውስታቸው ግን ይቀጥላል፣ አስተዋጽኦአቸው ይዘከራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውንና የፕሮፌሰር መስፍን ወልደ ማርያም ወዳጆችን እናመሰግናለን። በተያያዘም ከቀብር አስፈጻሚ ኮሚቴዎች ባገኘነው መረጃ መሰረት የፕሮፌሰር መስፍን ወልደ ማርያም የቀብር ስነ ስርዓት ማክሰኞ መስከረም 26 2013 ዓ.ም ተመረጥ ይከናወናል። በእለቱ ከጧቱ 2 ሰዓት ተኩል ጀምሮ እስከ ቀኑ 5 ሰዓት ድረስ በአዲስ አበባ ዩኒቨርሲቲ ልደታ አዳራሽ ቤተሰቦቻቸውና የጥሪ ወረቀት የደረሳቸው ተጋባዥ እንግዶች ብቻ በተገኙበት የሽኝት መርሃ ግብር ይከናወናል። ከቀኑ 5 ሰዓት ተኩል ጀምሮ ደግሞ ከአዲስ አበባ ዩኒቨርሲቲ መግቢያ በር ላይ አስክሬናቸው በልዩ ስነ ስርዓት ታጅቦ ወደ ቅድስተ ስላሴ ካቴድራል ቤተክርስቲያን ሽኝት እንዲደረግላቸው እቅድ ተይዟል። በዚህ የሽኝት ስነ ስርዓት ለመታደም ምንም አይነት የጥሪ ወረቀት እንደማያስፈልግ የኮሚቴው አስተባባሪዎች ገልጸውልናል።